ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ያሉ እግዚአብሔር አምላካችን እየደገፈን እየጠበቀን ከቁጥር መሳያ ጎለን ዛሬንም ደግሞ በፊቱ እንድንሆን ይህችን ቀን ሰጠን። በእውነት መለስ ብለን የዛሬውን ውሏችንን ብንመለከትና ብንቃኝ ከምን ውስጥ እግዚአብሔር እንዳዳነን በምን ውስጥ ሁሉ እንዳሳለፈን ብናሰላስል ምስጋና ያንስበታል። አይደለም እንዴ ወገኖቼ? በእውነት እግዚአብሔር አምላካችን ታላቅ ነው። እኛ ከማናየው ፍላጻ ሁሉ ታድጎናል። በልጁ በጌታ በኢየሱስ ክርስቶስ ደም ደግሞ ሸፍኖናል። እግዚአብሔር የተመሰገነ ይሁን። እንደምን አመሻችሁ ክብሯን አድማጮቼ። ዛሬ እንግዲህ አብረን የምንመለከተው ሮሜ ምዕራፍ 1 ቁጥር 16 እስከ ቁጥር 27 ድረስ ያለውን በጌታ መንፈስ ቅዱስ አስተማሪነት አንድ ላይ እንመለከታለን። ሲዝማሪን ጋብዛችሁ ተባረኩ ተባረኩ ተመስገን ተመስገን
እግዚአብሔር ይክበር ይመስገን። ዝማሬም ያገለገለን ወንድማችንን መስፍን ጉቱን በኑሮውና ባገልግሎቱ ሁሉ አምላክ አብዝቶ ይባርከው። በእውነት እግዚአብሔር ታላቅ ነው ወዳጆቼ። ዛሬም ወደፊትም ላለፈውም ጊዜም ቢሆን እግዚአብሔር ታላቅነቱን ጥሎ አያቅም አይጥልም። እኔና እናንተ በዚህ ታላቅ አምላክ ታምነን በሰላም እንወጣለን፣ በሰላም እንገባለን፣ በሰላምም ደግሞ በርሱ ላይ እናርፋለን። ስሙ ለዘላለም የተመሰገነ ይሁን። እናመስግን። ጌታችንና አምላካችን ኢየሱስ ክርስቶስ እናመሰግናለን። ባንተ በተገኘው ነው ጌታዬ ሆይ ሕይወት፣ ባንተ በተሰጠን ጸጋ፣ ባንተ በተሰጠን ቸርነት ነው ጌታችን ሆይ እስከዚህች ድረስ ደረስን። እስከዚህች ድረስ እግሮቻችን ደግሞ ተራምደው እግዚአብሔር ሆይ በቅዱስ ማደር ያለ መቆም ይቻሉ። ተመስገን ጌታ ሆይ። ትላንትናን ደግሞ በሰላም የጠበቅከን ዛሬንም ደግሞ እንደምትታደገን ታምነን በፊትህ ቀርበናል። ዛሬም ደግሞ እንደ አባትነትህ ልማድ ቃልህን እግዚአብሔር ሆይ ያለ መከልከል ወደኛ እንድትልክ የሰይጣንን ኃይላትና ክፋቱንም ሁሉ እንድታፈራርስ በኢየሱስ ክርስቶስ ስም እንለምንሃለን። አቤቱ ጌታችንና መድኃኒታችን ሆይ አእምሮአችንን ሐሳባችንን የሚበታትን ያ ክፉ ዲያብሎስ በዚህ ጊዜ ሥራውን ሊሰራ ሊያጠምድ ሊተናኮለን ይቋምጣልና በጌታ በኢየሱስ ክርስቶስ ስም የተመታ ይሆን ዘንድ እንገስጻለን። በኢየሱስ ክርስቶስ ስም ሐሳቡና ሥራው ሁሉ የተኮላሸ ይሁን። እግዚአብሔር አምላኬና አባቴ ሆይ አንተ የክብሩን ስፍራ ውሰድ። በልባችን ክብር፣ በቤታችን ክብር፣ ባለንበት በዙሪያችን ሁሉ ግርማ ሞገስ ጌታ ይሆይ የተንሰራፋ ይሁን። መተላለፍና በደላችንንም ሁሉ ይቅር በለን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች፣ በትላንትናው ምሽት ክፍለ ጊዜ ጥናታችን የሮሜ መልእክት የሚጀምረው በመታዘዝ ሲሆን የሚፈጸመውም ወይም ደግሞ የሚደመደመው በመታዘዝ ነው ካልን በኋላ የዓለም ጨው እንድንሆን ከተፈለገ እምነትና መታዘዝ መነጣጠል የለባቸውም ብለን ለየት ያለ ምሳሌን አቅርበንላችሁ ነበር። እግዚአብሔር የተመሰገነ ይሁን። ዛሬም ደግሞ ጳውሎስ ለራሱ የሚናገራቸው ሶስት ነገሮችን በትላንትናው ምሽት ክፍለ ጊዜ መጨረሻ ላይ መጠቃቀሳችን ይታወሳል። ያም አንደኛ ባለዳ ነኝ፣ ሁለተኛ ተዘጋጅቻለሁ፣ ሶስተኛ አላፍርም ማለቱን ከተቃቀስን በኋላ ትምህርታችንን ለምን ነበር ጳውሎስ በወንጌል ያላፈረው ብለን ጥያቄ ጠይቀን መልሱን ለዛሬ ምሽት ማሳደራችን ይታወሳል። ዛሬም እንግዲህ ትላንትና ከጀመርነው ከሮሜ መልእክት ምዕራፍ 1 ከቁጥር 16 ያለውን ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ ሮሜ ምዕራፍ 1 ቁጥር 16ን ከመጽሐፍ ቅዱሶቻችሁ ገለጣ አድርጋችሁ አውጡ። የሮሜ መልእክት ምዕራፍ 1 ቁጥር 16ን ተመልከቱ። ወዳጆቼ ጳውሎስ ወንጌልን ይዞ ወደ ሮም ለመምጣት ሳያፍር ቀረም ሊሉ ይችላሉ አንዳንድ ሰዎች። ለነዚህ ሰዎች ግን ጳውሎስ ምን የሚል መልስ አለው? በወንጌል አላፍርም ይላቸዋል። የትላንትናው ምሽት ጥያቄያችን ያደረው ማለት ነው ለምን ነበር ጳውሎስ በወንጌል ያላፈረው የሚል ነበር። ምክንያቱም ወዳጆቼ ወንጌል ሰዎችን የሚያድን የእግዚአብሔር ኃይል ስለሆነ ነው። በቃ መልሱ አጠር ምጥን ያለ ይሄው ነው። ወንጌል ሰዎችን የሚያድን የእግዚአብሔር ኃይል ስለሆነ ሐዋርያው ጳውሎስ በወንጌል አላፍርም ብሎ ተናገረ። የወንጌል ግቡና ፍጻሜውም ይሄው ነው። ወንጌል የእግዚአብሔር ኃይል ነው። ይህም ኃይል ዓላማ አለው። ዓላማው ሰዎችን ማዳን ነው። ደህንነት ከመጽደቅ አንስቶ በመጨረሻ እስከምንቀዳጀው ክብር ድረስ ያለውን ነገር ሁሉ ያካትታል። ወንጌል በአንድ በኩል አሁኑኑ የተፈጸመ ጉዳይ ነው፣ በሌላ በኩል ደግሞ ወደፊት በሂደት የሚፈጸምም ጉዳይ ነው። ወንጌል አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ነው ይላል ሐዋርያው ጳውሎስ። ዘር ሃይማኖትንና አገርን ሳይመርጥ ወንጌል መላውን የሰው ልጆችን ሁሉ ያጠቃልላል። ወንጌል ለግለሰብም ነው። ማንም ቢወድ የሚለው ቃል ይህን ነው የሚያመለክተው። ከቁጥር 16 ተመልከቱ። ደህንነት የሚገኘው ወገኖቼ አንድ ሰው በግሉ በወንጌል ሲያምን ነው። አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው የሚለው አባባል ከግሪኮች ይልቅ አይሁዳውያን የመጀመሪያ እንደሆኑ የሚያመለክት አይደለም። እንደ ግሪክ ሰው ሁሉ አይሁዳዊውም ወንጌል እንደሚያስፈልገው የሚያመለክት ነው። በቅደም ተከተሉ ሁኔታ ካየነው ወንጌል አስቀድሞ የተሰበከው ለአይሁድ ነበር። በጴንጠቆስጤ ቀን በኢየሩሳሌም ተገኝተን ቢሆን ኖሮ ሙሉ በሙሉ አይሁዳዊ የሆነ የሰዎች ስብስብ ነበር የምናገኘው። በሐዋርያዊ ተልእኮውም ጳውሎስ ወንጌልን አስቀድሞ በአይሁድ ምኩራብ የመስበክ ልማድ ነበረው። ከሐዋርያት ሥራ ምዕራፍ 13 ቁጥር 46 ከሐዋርያት ሥራ ምዕራፍ 13 ቁጥር 46 ግን ጳውሎስና በርናባስም ገልጠው የእግዚአብሔር ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል፣ ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዞር እንላለን የሚልን ቃል እናነባለን። ወንጌል በአይሁዳዊቷ ከተማ በኢየሩሳሌም ጀመረ። ከዚያም ወደ ይሁዳ፣ ወደ ሰማርያና ወደ ዓለም ዳርቻ ሁሉ ተስፋፋ። ዶክተር ስቲፍለስ የተባሉ ምሁር በዚህ ጥቅስ ውስጥ ሶስት አበይት ዑነቶች እንደሚካተቱ ያመለክታሉ። እነርሱም ወንጌል የሚያስከትለው ውጤት ደህንነት መሆኑን፣ የወንጌል ዓላማው መላው ዓለምና ሁሉም ሰው መሆኑን፣ እንዲሁም ሶስተኛው ማለቴ ነው የወንጌል በረከትን ለመቀበል የሚያስፈልገው ነገር በኢየሱስ ክርስቶስ ማመን መሆኑ ናቸው። እስቲ ቁጥር 17 ላንብብላችሁ። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በርሱ ይገለጣልና ይላል። በቀጥተኛ ትርጉሙ ስንወስደው ጽድቅ ከእግዚአብሔር ተገልጧልና የሚል መሆን እንደነበረበት አስባለሁ። የእግዚአብሔር ጽድቅ ባህሪው ነው። እግዚአብሔር ደግሞ ባህሪውን ከማንም ጋር አይጋራም። ይህንን ልብ በሉ፣ እግዚአብሔር ባህሪውን ከማንም ጋር አይጋራም። እዚህ ላይ ጉልህ ስፍራ የተሰጠው የእግዚአብሔር እንጂ የሰው ጽድቅ አይደለም። በኢሳይያስ ምዕራፍ 64 ቁጥር 6 መሰረት የሰው ጽድቅ በእግዚአብሔር ፊት እንደ መርገም ጨርቅ ነው። ስለዚህም እግዚአብሔር የሰው ልጅን ጽድቅ አይቀበልም። እዚህ ላይ ጳውሎስ የሚናገረው በክርስቶስ አማካይነት በውስጣችን ስለሚኖረው ጽድቅ ነው። ኃጢአተኛው ሰው ክርስቶስን ሲቀበል በክርስቶስ ውስጥ ይሆናል። ይህ ከሆነ ደግሞ እግዚአብሔር ይህንን ኃጢአተኛ ሰው የሚመለከተው በክርስቶስ ውስጥ ሆኖ ነው። ክርስቶስ ካደረገው ሥራ የተነሳ እግዚአብሔር እኛ ማኞችን ሙሉ በሙሉ ተቀብሎናል። እግዚአብሔር ይመስገን። ይህን ጽድቅ መቀበል የምንችለው በእምነት ብቻ ነው። ይህ ጽድቅ በጥረታችን የሚገኝ አይደለም። በገንዘብ የምንገዛው ወይም የምናጠራቅመውም አይደለም። ማድረግ ያለብን ወዳጆቼ በእምነት መቀበል ብቻ ነው። በቃ ለሕይወታችን ዘለቄታ ይኖረው ዘንድ መፍትሄውና ብቸኛው መንገድ ይሄ ብቻ ነው። ፊልጵስዩስ ላይ እንዲህ የሚልን ቃል እናነባለን። ክርስቶስን ማገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ቆጥራለሁ ይላል። ፊልጵስዩስ ምዕራፍ 3 ቁጥር 9 ጽድቅ የሚለው ቃል በአዲስ ኪዳን ውስጥ 92 ጊዜ ተጠቅሷል። ይህንን አስተውሉ። ጽድቅ የሚለው ቃል በአዲስ ኪዳን ውስጥ 92 ጊዜ ተጠቅሶ እናገኛለን። 62ቱ የሚገኙት ደግሞ በዚሁ በሮሜ መልእክት ውስጥ ነው። ከእግዚአብሔር የተገኘ ጽድቅ ወይም የእግዚአብሔር ጽድቅ የሚለው ሐረግ ደግሞ ቶሎ ጻፍ አድርጉ። ከእግዚአብሔር የተገኘ ጽድቅ ወይም የእግዚአብሔር ጽድቅ የሚለው ሐረግ ደግሞ በዚህ መልእክት ውስጥ 8 ጊዜ ተጠቅሷል። በዚህ መልእክት ውስጥ ብቻ 8 ጊዜ ተጠቅሶ እናገኛለን። ከእምነት ወደ እምነት የሚለው ቃል የዳነው በእምነት እንደሆነ ሁሉ የምንኖረውና የምንሞተውም በእምነት መሆኑን ያመለክታል። ተብሎ እንደ ተጻፈ ያለው ዕንባቆም ምዕራፍ 2 ቁጥር 4ን በመጥቀስ ነው። ይህ ቃል በሦስት ታላላቅ የአዲስ ኪዳን መልእክቶች ውስጥ ተጠቅሷል። እነርሱም ለሮሜ፣ ለገላትያና ለዕብራውያን የተጻፉት መልእክቶች ናቸው። በክርስቶስ ያመነ ኃጢአተኛ የኃጢአቱን ስርየት ማግኘት ብቻ ሳይሆን በክርስቶስ ጻድቅና ፍጹም እንደሆነ ነው እግዚአብሔር የሚቀበለው። በደሉ ይቅር መባሉ ብቻ ሳይሆን የክርስቶስ ጽድቅ የእርሱ ጽድቅ ይሆናል። እግዚአብሔር የኃጢአት ይቅርታን የሚሰጠን ወዳጆቼ በራሱ ጸጋ እንደመሆኑ መጠን ነው። ምንም ከኛ የሆነ ነገር የለበትም። በክርስቶስ በማመናችን ብቻ አድኖናል። እግዚአብሔር ስለ ወደደን ክርስቶስ ለኃጢአታችን እንዲሞት ፈቃዱ ሆነ። በእርሱም ሞት የእኛ ኃጢአት ዕዳ ተከፈለ። የጳውሎስ መግቢያ ሐሳብ እዚህ ላይ ያበቃል። አሁን አዲስ ክፍል ጀምሯል። በዚህ አዲስ ክፍል የሚናገረው ስለ ሰው ኃጢአት ነው። ሰው ወዳጆቼ ኃጢአተኛ መሆኑ ብዙዎች የሚስማሙበት እውነት ነው። የእግዚአብሔር ጽድቅ እንደ ተገለጸ የሚነግረን ጳውሎስ በሰው ኃጢአት ምክንያት ስለሚገለጸው የእግዚአብሔር ቁጣም ይነግረናል። እስቲ ቁጥር 18ን አለፍ ብለን እናንብበው። እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና ይላል። ደህንነት ምን ማለት እንደሆነ ከማወቃችን በፊት ኃጢአት ምን ማለት እንደሆነ ማወቅ አለብን። ስቲፍለር የሚባል ሰው እንዳለው የደህንነታችን ዋጋ ክብርነት የሚለካው በእኛ ኃጢአት ጥልቀትና ከፍተኛነት ነው። አስተዋላችሁ? የደህንነታችን ዋጋ ክብርነት የሚለካው በእኛ ኃጢአት ጥልቀትና ከፍተኛነት ነው ብሏል ስቲፍለር። የእግዚአብሔር ቁጣ የሚለው ቃል የሚያመለክተው እግዚአብሔር ለኃጢአት ያለውን ስሜት እንጂ ኃጢአትን እንደቀጣ አይደለም የሚያሳይን። የእግዚአብሔር ቁጣ ከራሱ ጽድቅ የሚመነጭ ቁጣ ነው። የእግዚአብሔርን ቁጣ ከእግዚአብሔር ጽድቅ ጋር በማነጻጸር ልንመለከተው ይገባል። እዚህ ላይ ጳውሎስ የእግዚአብሔር ቁጣ ሲል ሰዎችን ወደ እውነት መመለስ ስለሚችለው የእግዚአብሔር ቁጣ ለማሳየት ነው። እግዚአብሔር አይለወጥም። ስለዚህም በብሉይ ኪዳን ዘመን ክፉ ነገርን ይጠላ እንደነበር ሁሉ ዛሬም በዚሁ በአዲስ ኪዳን ክፉ ነገርን ይጠላል እግዚአብሔር። ማለትም ኃጢአትን ይጠላል፣ ይጸየፋልም። በዚህም ምክንያት የእግዚአብሔር ቁጣ ከሰማይ ይገለጣል። እግዚአብሔር መሐሪ ነው ወዳጆቼ። ምሕረቱ ግን ኃጢአትን በቸልታ እንደሚመለከት ሳይሆን ከክርስቶስ ሞት የተነሳ ይቅርታ እንደሚያደርግ ነው የሚያመለክተው። ወንጌል እግዚአብሔር ለኃጢአት ያለውን አመለካከት አለወጠውም። ከወንጌል የተነሳ ግን እግዚአብሔር ኃጢአተኛውን የሚቀበልበት መንገድ ተከፍቷል። እንግዲህ አንድ ሰው ከእግዚአብሔር ጽድቅና ከእግዚአብሔር ቁጣ አንዱን መምረጥ አለበት ማለት ነው። ሁለቱም የሚገለጡት ከሰማይ ነው። ከቁጥር 19 እስከ 20 ያለውን ስፍራ ተመልከቱ። እግዚአብሔር ስለገለጣቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና፣ የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ ማምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ይላል። ይህ እኔና እናንተ የምንኖርበት ዓለም ስለ እግዚአብሔር ሁለት ነገሮችን ይነግረናል። በመጀመሪያ ስለ እግዚአብሔር ማንነትና ኃይሉ ነው የሚነግረን። ልብ በሉ፣ እኔና እናንተ የምንኖርበት ዓለም ስለ እግዚአብሔር ሁለት ነገሮችን ያሳየናል ወይም ደግሞ ይነግረናል። በመጀመሪያ የሚነግረን ስለ እግዚአብሔር ማንነትና ኃይሉ ነው። ይህም ገና ዓለም ከተፈጠረበት ጊዜ ጀምሮ የታየ ነው። እግዚአብሔር ይህን የገለጠው በፍጥረታቱ አማካይነት ነበር። ዘማሪው ስለዚህ ጉዳይ ሲናገር ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል ይላል። መዝሙር 19 ቁጥር 1ን ይመለከቷል። እንደገና ደግሞ የጣቶችህን ሥራ ሰማያዎችህን ባየው ጊዜ ጨረቃንና ከዋክብትን አንተ የሠራሃቸውን እያለ ይቀጥላል። መዝሙር 8 ቁጥር 3ን ልብ ይሏል። መዝሙር 8 ቁጥር 3ን በኋላ ተመልከቱ። የዘላለም ኃይሉ ደግሞ አምላክነቱ ተፈጥሮ ስለ እግዚአብሔር መኖር ስለማይለወጠው ኃይሉ ይናገራል። ጳውሎስ መልካም ሥራ እየሠራ ከሰማይ ዝናብን ፍሬ የሚሆንበትንም ወራት ሲሰጠን ልባችንንም በመብልና በደስታ ሲሞላው ራሱን ያለ ምስክር አልተውም ይላል። የሐዋርያት ሥራ ምዕራፍ 14 ቁጥር 17ን ተመልከቱ። የሐዋርያት ሥራ ምዕራፍ 14 ቁጥር 17ን በኋላ ተመልከቱ። በሌላ ቦታ ደግሞ አምላክ በሰው ብልሃትና ሐሳብ የተቀረጸውን ወርቅ ወይም ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባም ብሏል። የሐዋርያት ሥራ ምዕራፍ 17 ቁጥር 29 በዓለም ላይ በጣም የሞኝና የቂል አስተሳሰብ ነው የሚለው እግዚአብሔር የለም የሚለውን አስተሳሰብ ነው። ይህ የሚያዋጣም ለአይምሮ የሚመችም አስተሳሰብ አይደለም ወገኖቼ። ዘማሪው ሞኝ ወይም ሰነፍ አምላክ የለም ይላል ይለናል። አስተዋላችሁ? ሰነፍ በልቡ አምላክ የለም ይላል ይለናል። መዝሙር 14 ቁጥር 1ን በኋላ ተመልከቱ። መዝሙር 14 ቁጥር 1 እዚህ ላይ ሞኝ ወይም ሰነፍ የሚለው ቃል ወፈፌ ወይም ንክ እንደማለትም ይሆናል። ይገርመኛል። ምናልባትም ባነጋገሬ ሳትስቁ አትቀሩም። ይህ እግዚአብሔር የለም ይለው አስተሳሰብ ብዙ ጊዜ ያበሳጨኛል፣ ያናድደኛልም። የሰው ልጆችን ስንፍናና ቂልነት አብልጦ ወይም ደግሞ አጉልቶ እንድረዳ ያሳየኛል። እንግዲህ አንድ ሰው አፉን ሞልቶ እግዚአብሔር የለም የሚል ከሆነ ሰውየው ንክ ወይም አእምሮው የተቃወሰበት የተዛባበት ነው ማለት ነው። በቃ የሚያመካኙ ታጡ ተብሎ የተጻፈው ከቁጥር 19 እስከ 20 ባለው ክፍል ውስጥ ማለት ነው። ተፈጥሮ ስለ እግዚአብሔር የምትናገረው ነገር እንዳላት ነው የሚገልጸው። ስለዚህም ሰው አላወቅኩም፣ አልሰማውም በማለት የሚያመካኘው ነገር የለውም። ይህ ክፍል የሚያመለክተው የሰውን ኃጢአት ታሪካዊ መሰረት ነው። የሰው ኃጢአት ታሪካዊ መሰረቱ ደግሞ አለማወቁ ሳይሆን ለሚያውቀውና ለተረዳውነት አለመታዘዙ ነው። ይገርማል። ስለዚህም እግዚአብሔርን ያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ። የሚያስተውሉም ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ። የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸውም በሚንቀሳቀሱትም መልክ መስለው ለወጡ ይላል ሮሜ ምዕራፍ 1 ከቁጥር 21 እስከ 23 ያለውን ስፍራ ተመልከቱ። ሮሜ ምዕራፍ 1 ከቁጥር 21 እስከ 23 ያለውን ስፍራ ይመለከቷል። ከዚህ ክፍል እንደምንመለከተው ወገኖቼ የሰው ልጅ ያደገና ወደፊት እየተራመደ አይደለም፣ የለቁንም ቁልቁል እየሄደ ነው። የሰው ልጅ በአካሉ በሞራሉና በመንፈሳዊ ህይወቱ እየዘቀጠ እንደሆነ ነው የምንመለከተው። አድማጮቼ የሰው ልጅ ከእግዚአብሔር እየራቀ ነው። ምናልባትም በአሁኑ ጊዜ በታሪክ ከታየው ከየትኛውም ጊዜ ይልቅ ከእግዚአብሔር የራቅንበት ጊዜ ላይ ነን ያለነው ማለት ይቻላል። በዚሁ በቁጥር 21 እስከ 23 ባለው ስፍራ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት ሲል ለእግዚአብሔር ተገቢውን ስፍራ እንዳልሰጡ ነው የሚያመለክተው። ይልቁንም የሰው ልጅ ራሴ ለራሴ በቃለው የሚል ግንዛቤን አዳብሯል። አለማመስገን ከኃጢአቶች ሁሉ የከፋ ኃጢአት ነው። አስተዋላችሁ? አለማመስገን ከኃጢአቶች ሁሉ የከፋ ኃጢአት ነው። እንደምታስታውሱት በአንድ ወቅት ጌታ 10 ለምጻሞችን ፈውሶ ነበር። እርሱን ለማመስገን ተመልሶ የመጣው ግን አንዱ ብቻ ነበር። ዛሬም ቢሆን እግዚአብሔርን በተገቢው መንገድ የሚያመሰግኑ ሰዎች ከአስሩ አንድ እጅ ብቻ ቢሆኑ ነው። ይገርመኛል። በሐሳባቸው ከንቱ ሆኑ፣ የሚያስተውሉም ልባቸው ጨለመ የሚለውን ቃል ልብ በሉ። ወደ አረማውያን ጨለማ ዘቀጡ። የሰው ልጅ ልብ እየጨለመ መሄዱን ከተለያዩ ሁኔታዎች መመልከት ይቻላል። ጥበበኞች ነን ሲሉ ደንቆሮ ሆኑ ይላል ጳውሎስ። የሰው ጥበብ በእግዚአብሔር ፊት ሞኝነት ነው። ወዳጆቼ አትሳሳቱ። የሰው ልጅ ብዙ ተመራምሮና ወጥቶ ወርዶ እውነት ላይ መድረስ ይፈልጋል። እግዚአብሔር ግን ጨርሶ እንደማይሳካለት ያውቃል። ስለዚህም እንደ ሞኝነት ይቆጥራል፣ ይስቅበታል። የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸውም በሚንቀሳቀሱትም መልክ መስለው ለወጡ ይላል። አረማውያን ጣዖቶቻቸውን እንዴት አድርገው እንደሚቀርጿቸው አይታችኋልን ወገኖቼ? ያቺ ከሮም ግዛቶች አንዷ የነበረች ከተማ በዘመኑ ከነበሩት የሰለጠኑ ከተሞች ሁሉ ከፍተኛ ደረጃ ላይ ደርሳ ነበር። ይሁን እንጂ በዚያች ከተማ መሃል በሚገኘው የአርጤምስ ቤተ መቅደስ በጣም አስቀያሚና ዘግናኝ የሆነ ምስል ትገኛለች። አርጤምስ ሌላ ስሟ ዳያና ይባላል። አስተዋላችሁ? አርጤምስ ሌላ ስሟ ዳያና ይባላል። የዳያና ምስል በግሪኮች የቅርጻ ቅርጽ ሥራ እንደምንመለከተው ውብና የምታምር አይደለችም። ምስሏ ባለ ብዙ ጡት ሴት ናት። በአንድ እጇ 3 ዘንጎች ያሉት ሹካ መሳይ ነገር፣ በሌላ እጇ ደግሞ ዱላ ይዛለች። ጨካኝና አስፈሪ ትመስላለች። በዚያ የአረማውያን ቤተ መቅደስ ውስጥ ልቅ የግብረ ሥጋ ግንኙነት ይከናወን ነበር። በጣም የሚዘገንን አመጽም ይፈጸም ነበር። እንግዲህ ወዳጆቼ በጣም ሰለጠኑ የሚባሉ ሰዎች ስለ እግዚአብሔር ያላቸው አመለካከት ምን እንደሚመስል በመጠኑም ቢሆን ከዚህ መመልከት እንደሚቻል አስባለሁ። እንግዲህ የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰው መሰሉ የሚለው ቃሉ እውነትነቱ አጠያያቂ አይደለም ማለት ነው። ይገርማችኋል። ጣዖት አምልኮ እግዚአብሔርን ማዋረድና ማቃለል ነው። እግዚአብሔር ይህንን ይመስላል ለማለት ሰዎች የፈጠሩት ሐሰትና ውሸት፣ ከውሸትም ደግሞ ኩሸት ነው። በበኩሌ የኢየሱስ ስዕል እንኳ እንዲኖረኛ አልፈልግም። ሰዎች በየቤታቸው ግርግዳ ላይ ኢየሱስ ክርስቶስን አስመስለው ስለውና ገዝተው ሲለጥፉና ሳያቸው እገረማለሁ። እኔ ግን በቤቴ ፈጽሞ የኢየሱስ ክርስቶስን ምስልና ፎቶ አልሰቅልም አልለጥፍም። ምክንያቱም ጳውሎስ እንደሚለው እርሱን የምናውቀው በስጋ አይደለም ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16ን ተመልከቱ። እርሱ እጅግ ክቡር ነው። ግርግዳ ላይ ተሰቅሎ የምትመለከቱት የኢየሱስ ምስል በፍጹም እርሱን መወከል አይችልም። ግሪኮች አማልክቶቻቸውን በሰው ምስል ይሰራዋቸዋል። አድማጮቼ፣ የሰው ልጅ ጣዖት አምላክ ሆኖ አልተፈጠረም። ሰው በመጀመሪያ አንድ እግዚአብሔርን ነበር የሚያመልከው። በኋላ ግን ብዙ ጣዖታትንና አማልክትን ያመልክ ጀመር። በመጽሐፍ ቅዱስ ውስጥ ለመጀመሪያ ጊዜ ስለ ጣዖት አምልኮ የተነገረው ይህን ልብ በሉ፣ በመጽሐፍ ቅዱስ ውስጥ ለመጀመሪያ ጊዜ ስለ ጣዖት አምልኮ የተነገረው ራሔል የአባቷን ጣዖት ከመስረቋ ጋር በተያያዘ ሁኔታ ነበር። ዘፍጥረት ምዕራፍ 31ን ልብ በሉ። ዘፍጥረት ምዕራፍ 31ን አስተውሉ። አምልኮን በተመለከተ የሰው ልጅ እየተሻሻለ ሳይሆን ቁልቁል እየዘቀጠ መሄዱን ነው የምንመለከተው። በተለያዩ ነገሮቻችን የወደቅነው ፊታችንን ከእግዚአብሔር በመመለሳችን እንደሆነ አምናለሁ። የሰው ልጅ ወደ እውነተኛውና ያምላክ መመለስ አለበት እላለሁ። አሁን የምንመለከተው ሰው በእግዚአብሔር ላይ በማመጹ የደረሰበትን ክስረት ነው። በተቀረው የዚህ ምዕራፍ ክፍል ብቻ 3 ጊዜ አሳልፎ ሰጣቸው የሚል ቃልን እንመለከታለን። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው ይላል። ቁጥር 24ን ይመለከቷል። የሰው ልጅ ውድቀት ከመታይባቸው ነገሮች አንዱ ወሲባዊ ግንኙነትን ለረከሰ ዓላማ ማዋሉ ነው። ምን ጊዜም ቢሆን ወዳጆቼ፣ የሰው ልጅ እግዚአብሔር የሚሰጠውን መለኮታዊ መገለጥ ለመቀበል ፈቃደኛ ካልሆነ ወደ ጣዖት አምልኮና ወደ ልቅ የግብረ ሥጋ ግንኙነት ኃጢአት ነው የሚያመራው። ሮሜ ምዕራፍ 1 ቁጥር 25ን ስታነቡ የእግዚአብሔርን እውነት በውሸት ስለለወጡ የሚልን ቃል እናገኛለን። ይህም ማለት ከእግዚአብሔር ርቀው ፊታቸውን የሐሰትና የጣዖት አምልኮ አባት ወደ ሆነው ወደ ሰይጣን አዞሩ ማለት ነው። ወደ ዝቅተኛ የሞራል ዝቅጠት የሚያመራው እንዲህ አይነት የጣዖት አምልኮ ነው። ከቁጥር 26 እስከ 27 ያለውንም ስፍራ ብትመለከቱ እጅግ የሚያሳዝንን ነገር ታነባላችሁ። እንዲህ ይላል፣ ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው፣ ሴቶቻቸውም ለባሪያቸው የሚገባውን ሥራ ለባሪያቸው በማይገባው ለወጡ። እንዲሁም ወንዶች ደግሞ ለባሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ ይላል። ይህንን ስታነቡ ልባችሁ ማዘኑ አይቀርም። ስለ እነዚህ ከላይ የተመለከትናቸው አጥያቶች ሰዎች የተለያየ አስተሳሰብ ይኖራቸው ይሆናል። በመሰረቱ ግን የውርደት የዝቅጠትና ክብርን የመጣል ኃጢአት መሆናቸው ነው ከእግዚአብሔር ቃል የምንመለከተው። ግሪክን ለውድቀት ያበቃትም እንዲህ አይነቱ ኃጢአትና ልቅነት ነበር። ዛሬ ግሪክ የቀደመ ክብሯ ርቋት ነው የምትገኘው። እግዚአብሔር እኔንም እናንተንም ቤተሰቦቻችንንም ጎረቤቶቻችንንም አገራችንንም ከዚህ አይነት ውድቀት ለዘላለም ይጠብቅ። ደህና አደሩ።
አድማጮቻችን፣ እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።